voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ህዝባችን ከሶማሌ ለምን ይነቀላል? ድንበራችን ይከበር የሚል ምክር ነበር። በልዩ ኃይል መገደል ህዝባችን ቁም የሚል ስኳራ ነበር።
ማን ነው ለመሆኑ ያስተባበረው ይሄንን ሰልፍ? ማን ነው የጠራው?
ዛሬ በኦሮሚያ የተቃውሞ ሰልፎች ተካሂደዋል። የሰው ህይወት ጠፍቷል። ዘገባ አለን።
ዝርዝሩን በእለቱ አበይ ርዕስ እናቀርባለን። ወደሚቀጥለው
ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡ ጥቅምት 1 ቀን 2010 ዓ.ም ምረት ምሽት አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። አብረናችሁ እናመሻለን። በቅድሚያ የምሽቱን ዜና እናቀርባለን። ቀደም ሲል እንደሰማችሁት ዛሬ በኦሮሚያ ክልል በተካሄዱ የተቃውሞ ሰልፎች የአምስት ሰዎች ህይወት ማለፉ ተነግሯል። አራቱ የሞቱት በሻሸመኔ፣ አንዱ ደግሞ ጨለንቆ ውስጥ መሆኑን የዓይን እማኞች ገልጠዋል። በተለያዩ ከተሞች ዛሬ በተካሄዱ ሰልፎች ከ30 በላይ ሰዎች በጥይት መቁሰላቸውንም የዓይን እማኞች ገልጠውልናል። ስለ ተቃውሞ ሰልፉ የመንግስትን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአምቦ ከተማና በቦኬ የተደረጉት ሰልፎች ያለምንም ግጭት መጠናቀቃቸውንም የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለ አዲስ አበባ ያለው የዩናይትድ ስቴትስ ኤምባሲ ሻሸመኔ አካባቢ ተቃውሞዎች መካሄዳቸውንና መንገዶችን መዘጋታቸውን አስታውቋል። የኤምባሲው መግለጫ በተቃውሞቹ የሞቱ ሰዎች መኖራቸውንም አልሸሸገም። የዩናይትድ ስቴትስ ዜጎች ወደ ሻሸመኔ ከመሄድ እንዲቆጠቡ እንደ ሁልጊዜውና እንዳስፈላጊነቱም ተገቢውን ጥንቃቄ እንዲያደርጉ ኤምባሲው መክሯል። የዚህ ዝርዝር በምሽቱ አብይ ርዕስ ይቀርባል።
በመላው ዓለም ከ130 ሚሊዮን በላይ የሚሆኑ ልጃገረዶች ዛሬም የመማር ዕድል እንደሌላቸው አንድ ጥናት አመልክቷል። ልጃገረዶች በአብዛኛው የትምህርት ዕድል የሚነፈጉባቸው ናቸው ከተባሉት 10 ሀገሮች መካከል 9ኙ በአፍሪካ የሚገኙ ሲሆን ከነዚህም አንዱ ኢትዮጵያ ናት። መለስካቸው አማሃ ዝርዝር ይዟል።
ዋን ካምፔን የተሰኘ ድርጅት ያደረገው ጥናት እንደሚለው ከሆነ አሁን ያለው የልጃገረዶች ትምህርት ሁኔታ ድህነትን እንዲቀጥል የሚያደርግ ዓለም አቀፋዊ ቀውስ ነው። የጥናት ዘገባው ልጃገረዶች የትምህርት ዕድል ለማግኘት በእጅጉ የሚቸገሩባት አገር ደቡብ ሱዳን ናት ይላል። በዚህ ረገድ ደቡብ ሱዳን ማዕከላዊ አፍሪካ ሪፐብሊክንና ኒጀርን ታስከትላለች ሲል ዘገባው ይዘረዝራል። የዚህ ዋን የተሰኘው ድርጅት የጥናት ዘገባ የተባበሩት መንግስታት ድርጅት አባላት የሆኑትን የ193 ሀገሮችን 11 አይነት የትምህርት መረጃዎች እንዳወዳደረ ይናገራል። በጥናቱ ዘገባ መሰረት ሴቶች ልጆች የትምህርት ዕድል ለማግኘት በእጅጉ ከሚቸገሩባቸው 10 የዓለም ሀገሮች መካከል 9 የሚገኙት በአፍሪካ ውስጥ ነው። አንዷ ብቻ በእስያ ትገኛለች። አገሮቹ በመቶኛ በተሰጣቸው አነስተኛ ነጥብ ቅደም ተከተል ሲደረደሩም አንደኛ ደቡብ ሱዳን፣ ማዕከላዊ አፍሪካ ሪፐብሊክ፣ ኒጀር፣ አፍጋኒስታን፣ ቻድ፣ ማሊ፣ ጊኒ፣ ቡርኪና ፋሶ፣ ላይቤሪያ እና ኢትዮጵያ ናቸው። ዘገባው 10ኑም አገሮች ደካማ መንግስታት ወይንም ፍራጃይል ስቴትስ ብሏቸዋል። በደቡብ ሱዳን ከ6 እስከ 11 ዓመት ዕድሜ ካላቸው ሴቶች ልጆች መካከል የትምህርት ዕድል ያገኙት 73 በመቶ ብቻ እንደሆኑም ይህ ዘገባ ያመለክታል። የጥናት ዘገባውን አስመልክቶ ትምህርት ሚኒስቴር አስተያየት እንዲሰጥበት ጥያቄ አቅርቤ ነበረ። ይሁንና የጥናት ዘገባውን ዝርዝር አይተን መልስ እንሰጣለን እንጂ ዛሬ አስተያየት ለመስጠት እንቸገራለን ሲሉ ጉዳዩ ይመለከታቸዋል የተባሉት ወይዘሮ ኤልሳቤት ገሰሰ መልስ ሰጥተውኛል። ወደፊትም እንመለስበታለን ብዬ ተስፋ አረጋለሁ። ዋን የተሰኘው ድርጅት ከ8 ሚሊዮን በላይ በሆኑ አባላቱ በተለይ በአፍሪካ አህጉር ድህነትን ለማስወገድ የሚሠራ ፖለቲካዊ ውግንና የለኝም የሚል ካፊር ድርጅት ነው። የድርጅቱ የወቅቱ ፕሬዚዳንትና ሥራ አስፈጻሚ የቀድሞዋ የዩኤስኤአይዲ አስተዳዳሪ ጌል ስሚስ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው፣
አድማጮች፣ ከዚሁ ዜና ጋር በተያያዘ ሰፋ ያለ ቅንብር በሁለተኛው አጋማሽ ይኖረናል።
ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓ ቆጣጣር በ2015 ከኢራን ጋር የተደረሰውን የኒውክሌር ስምምነት እንደማይቀበሉ በቀጣዮቹ ቀናት ውስጥ ይፋ ያደርጋሉ ተብሎ ይጠበቃል። ለዚህ ውሳኔያቸውም ለምክር ቤቱ የ60 ቀናት የጊዜ ገደብ በመስጠት ቴህራን ላይ የተጣለው የዩናይትድ ስቴትስ ማዕቀብ ስለሚቀጥልበት ሁኔታ ከውሳኔ ይደርሳሉም ተብሏል። ፕሬዝዳንቱ ይህን ጉዳይ በሚቀጥሉት 4 ቀናት ውስጥ መወሰን እንዳለባቸው ህጉ ይጠይቃል። ዋይት ሃውስ ግን ቀደም ብሎ ሊወሰን እንደሚችልም ይናገራል። ፕሬዝዳንቱ ኢራንን አስመልክቶ ከአንድ አጠቃላይ ውሳኔ ላይ እንደደረሱ የዋይት ሃውስ ቃል አቀባይ ሳራ ሃከቢ ሳንደርስ አመልክተው ኢራን መጥፎ ተዋናይ መሆኗን ግንዛቤ ላይ ደርሰናል ሲሉ ገልጠዋል። ፕሬዝዳንት ትራምፕ ባለፈው ወር በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ ከኢራን ጋር የተደረሰው የኒውክሌር ጦር መሳሪያ ስምምነት ለዩናይትድ ስቴትስ ትልቅ ማፈሪያ ብቻ ሳይሆን ወደ አንድ ወገን ያዳል ያጋደለ ኢፍትሃዊም ነው ብለው ማለታቸው አይረሳም።
ካሊፎርኒያ ውስጥ በአሁን ጊዜ ያለው ቀዝቃዛ የአየር ጸባይና አነስተኛ ሙቀት ባለፈው እሁድ የተነሳውን ሰደድ እሳት ለማጥፋት ለሚጣጣሩ የእሳት አደጋ ሰራተኞች መልካም አጋጣሚ መፍጠሩ ተገለጸ። የካሊፎርኒያ የደንና የእሳት አደጋ ጥበቃ መከላከያ ሚኒስቴር በሰጠው ማስጠንቀቂያ ነፋሻና ቀዝቃዛ አየር ፈተና ሊደቅን እንደሚችል አመልክቶ ትላንት ማክሰኞ ማምሻው ላይ እሳቱ ከ46,500 ሄክታር በላይ ማውደሙንም ገልጧል። ዛሬ ረቡዕ ባለሥልጣናት በሰጡት መግለጫ 17 ሰዎች መሞታቸውንና ወደ 1,500 መኖሪያ ቤታቸውን እንዲሁም የንግድ ተቋማት ማቃጠሉን አስታውቀዋል። በርካታ የወይን ፋብሪካዎችም ያሉባቸውና የቱሪስት መስህብ የሆኑ የናፓና የሶኖማ አውራጃዎች በቃጠሎ ከተጎዱት ክልሎች መካከል ናቸው። ፕሬዚደንት ዶናልድ ትራምፕ ትላንት ማክሰኞ የፌዴራሉን እርዳታ አጽድቀዋል። ካሊፎርኒያ ብዙውን ጊዜ ለሰደድ እሳት የተጋለጠች ክፍለ ሀገር ብትሆንም የእሳቱ መንስኤ ምን እንደሆነ ግን ባለሥልጣናት እስካሁን ያወቁት ነገር እንደሌለ ተነግሯል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የስፓይን ጠቅላይ ሚኒስትር ማሪያኖ ሮጃይ ዛሬ ረቡዕ በሰጡት ቃል ገሚስ ራስ ገዝ የሆነችው የካታሎኒያ መሪዎች ነጻነት አውጀው እንደሆን ማብራሪያ ፈልጋሉ ማለታቸው ተሰምቷል። ጠቅላይ ሚኒስትሩ የመገንጠሉን ጥያቄ ለመወያየት አስቸኳይ የካቢኔ ሚኒስትሮች ስብሰባ ካካሄዱ በኋላ ሲናገሩ የካታሎኒያን ራስ ገዝ አስተዳደር ለመሰረዝ ይህ አይነቱ ማብራሪያ በስፓኝ ህገ መንግስት መሰረት አስፈላጊ መሆኑን አመልክተዋል። የዛሬው ስብሰባ የተካሄደው የካታሎን መሪ ካርለስ ፒዩጅሞንት የነጻነት እወጃ በማድረጋቸው ሲሆን ይህም ማድሪድ ካለው መንግስት ጋር የተካሄደ ውይይት ባልነበረበት ሁኔታ እንደሆነ ተናግረዋል። አንድ የጠቅላይ ሚኒስትሩ ራጆይ መንግስት ቃል አቀባይ እንዳስታወቁት የካታሎን መሪዎች መገንጠል እንፈልጋለን ብለው ባወጁ ጊዜ ውይይት እንዳልተካሄደም አመልክተዋል።
በሚያንማር ምዕራባዊ ራኪን ግዛት ያለው አመጽ የሮሂንጃ ሙስሊሞችን ከክልሉ ለማስወጣት ሆን ተብሎ በመንግስት ኃይሎች ተቀነባብሮ እንደሚካሄድ የተባበሩት መንግስታት ድርጅት አስታወቀ። የሚያንማር ወታደሮች በታጣቂ ቡዲስት ወሮበሎች በመታገዝ የሮሂንጃ መኖሪያ ቤቶችንና መንደሮችን በማጥፋት ብቻ ሳይወሰኑ በዚያ አካባቢ እንዳልነበሩ የሚያደርግና ደብዛቸውን የሚያጠፋ ጨርሶም እንዳይታወሱ ለማድረግ የሚካሄድ አመጽና እርምጃ ነው ሲል ዛሬ ረቡዕ ጄኔቭ ላይ ይፋ የሆነው የድርጅቱ የሰብአዊ መብቶች ቢሮ መግለጫ አመልክቷል።
በመጨረሻም ነዋሪዎች የቻይናን ሉዓላዊነት የማስከበር ግዴታ አለባቸው ሲሉ የሆንግ ኮንጉ መሪ ካሪ ላም አሳሰቡ። ማሳሰቢያው ለቻይና ግዛት የተሟላ ዲሞክራሲን መስጠት ያስፈልጋል የሚል መልእክት ለፖለቲካ አቀንቃኞች የተሰጠ ማስጠንቀቂያ ተደርጎ ታይቷል። ሚስ ላም ዛሬ ረቡዕ ለምክር ቤት ባደረጉት ንግግር ከፊል ራስ ገዝ የሆነችው ከተማ ነዋሪዎች የአገራችንን ሉዓላዊነት የሚዳፈሩትን መቃወም ይኖርባቸዋል ሲሉም ተናግረዋል። የሆንግ ኮንግ ነዋሪዎች የአገርነትን በተመለከተ ከሚታገሉ ወገኖች ጋር ትብብር ሊያደርጉ ግድ ነው ሲሉም ተናግረዋል። ለሰዓቱ የተዘጋጀው ዜና በዚህ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናቸው። አሁን በሁለተኛው አጋማሽ ከሚቀርቡ ዘገባዎች አንዱን ለቅምሻ።
ህዝብን ሰላም የሚነሱ በህዝብ ላይ ተቆቃሚ ፈጽሙ ሰባዊ መብት ላይ ረገጣ የሚያደርጉ አገርን ሰላም የሚነሱ እነዚህን የመሳሰሉትን አገሮች በሙሉ በጥብቅ እየተከታተል አስፈላጊውን እርምጃ እንወስዳለን። ይህንንም እናደርገው ምንድን ነው አሜሪካ ትክለም የሚለው መምሪያችን የሰባዊ መብትን ወደ ላይ ከፍ ስለሚያደርግ ነው። ስለዚህ ይህንን መሰረት በማድረግ ለፕሬዚዳንቱ ብቻ አይደለም ለሌሎችም አመራሮች የጻፉ ደብዳቤ እዚህ ላይ ተመሰረተ ነው።
ፕሮፌሰር አለማየሁ ገብረ ማርያም ናቸው። እንደ ደቡብ ሱዳን ሁሉ በኢትዮጵያ የሰብአዊ መብቶችን ይረግጣሉ ባሏቸው የኢትዮጵያ መንግስት ባለስልጣናት ላይ ብቻ ያነጣጠረ ማዕቀብ እንዲጣል ለዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የጻፉትን ደብዳቤ አስመልክቶ ከተናገሩት የተወሰደ ነው። የኢትዮጵያን መንግስት ምላሽ ማግኝተናል። አቶ መለስ አለም የውጭ ጉዳይ ሚኒስትር ቃል አቀባይ።
ደቡብ ሱዳን ላይ የሚጣል ማዕቀብ ጠቃሚ አይሆንም፣ እንዲሁም ችግሩን የበለጠ ያባብሰዋል የሚል ውሳኔ ነው ያሳለፈው። ያ ውሳኔ የኢትዮጵያ ብቻ ሳይሆን የሁሉም የኢጋድ አባል ሀገራት ውሳኔ ሆኗል። ከኢጋድ አባል ሀገራት በተጨማሪ ዓለም አቀፉ ማህበረሰብ የሚደግፈው ጉዳይ ሆኗል።
ዝርዝሩ በሁለተኛው አጋማሽ ዲሞክራሲ በተግባር ፕሮግራም ይቀርባል። አሁን የዕለቱ አብይ ርዕስ
ቀደም ሲል በዜናው እንደገለጽነው ዛሬ በኦሮሚያ ክልል በተካሄዱ የተቃውሞ ሰልፎች የአምስት ሰዎች ህይወት አልፏል። አራቱ ሻሸመኔ፣ አንዱ ጨለንቆ ውስጥ ነው የተገደሉት። በተለያዩ ከተሞች ዛሬ በተካሄዱ ሰልፎች ከ30 በላይ ሰዎች በጥይት ቆስለዋል። ስለ ተቃውሞ ሰልፉ የመንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአምቦ ከተማና በቦኬ የተደረጉ ሰልፎች ያለምንም ግጭት ተጠናቀዋል ብለዋል ምስክሮች። ይህ በእንዲህ እንዳለ አዲስ አበባ የሚገኘው ዩናይትድ ስቴትስ ኤምባሲ ዜጎቹ ወደ ሻሸመኔ አካባቢ እንዳይሄዱ መሄድ ካለባቸውም ተገቢውን ጥንቃቄ እንዲያደርጉ አስታውቋል። የኤምባሲው መግለጫ በተቃውሞዎቹ የሞቱ ሰዎች እንዳሉም አልሸሸገም። የዩናይትድ ስቴትስ ዜጎችን በተመለከተና የኦሮሚያን ክልል በሚመለከት የዕለቱ አብይ ርዕስ እንደሚከተለው ይቀርባል።
በኦሮሚያ የተለያዩ ከተሞች ውስጥ ዛሬ መካሄዳቸው የተነገረ ሰልፎች አጀማመራቸውም አፈጻጸማቸውም እንዲሁ የተለያየ ነበር የሆነው። ሻሸመኔ ከተማ ላይ ጠዋት የተጀመረው ሰልፍ ከአጀማመሩ ችግር እንዳልገጠመው እስከ ረፋዱ 4 ሰዓት አካባቢም ያለ አንዳች ግጭት መካሄዱን ስፍራው ላይ እንደነበሩ የነገሩኝ አንድ እማኝ ሁኔታዎች ተለውጠው ወደ ህይወት መጥፋት የደረሰውን አጋጣሚ እንዲህ ሲሉ ገልጸውልኛል።
ሰዓት ሰላም ነበር። ሻሸመኔ ወደ ዲፖ የሚባል ተባላለሁ መከላከያ የሚገባ ካምፕ፣ እዛ ሄዶ ልጆች ከመንገድ ወደ ሲያልፉ ወደዛ ትስረስኩበት ውለ እዛ የሞተ አራት ሰው ነው። የተመታ እስከ 30 ሰው ደርሳል። አሁን መልካዷ ያለ ሰው እዛ የሞተ አራት ሰው ነው። እዛ ተፈር የተደረገ እና የተመቶችም ብዙ ናቸው። እዛ ይሳሉ።
በምንድን ነው የተመቱት?
በጥይት።
ማን ነው የመታቸው? ማን የተመቱት?
መከላከያ ናቸው።
ለምን ተኮሱ እነሱ?
ልጆቹ በዛ በኩል እያለፉ ነበሩ።
እሺ።
ያ ተኮሱ እነሱ ላይ እና ወደ አዋሳም የሄዱ ልጆች አሉ፣ ወደ ኩየራ ሆስፒታል የሄዱ ልጆች አሉ። ሰውም መልካ ወደ ሞተ አራት ሰው ደርሷል።
ስንት ሰው ነበር የወጣው በጠቅላላው ለሰልፉ?
አረም ከተማ ምን መልቀረም እንኳን ከተማ አለንም ያለው ከአካባቢ ከተማ ገጠር የመጡ ሰዎች ብዙ ናቸው። ሀያ ሺ የሚደርስ እስካሁን ከአራት ሰዓት ጀምሮ እስከ 12 በዚህ ሰዓት ማለት ነው እስከ 1 ሰዓት እስካሁን ልጆቹ አልገቡም። ገና የኦሮሚያ ፖሊሶች እየለመኑ
ተማናቸው።
ኦሮሚያ ፖሊስ ከኛ ጋር መሆኑ ነው እኛን ለምነው ግቡ ብሎ ልጆቹን እያስገቡ ነው።
የኦሮሚያ ፖሊስ ያደረሰባችሁ ነገር የለም?
ምንም ዱላ ራሱ በይጀላል። ልጆች እነሱ የሚሄዱበት ፓትሮል ላይ ወጥቶ ድምጻቸውን ያሰሙ ነበር።
እና የፌዴራሉ ኃይሎች ዝም ብለው ነው ተነስተው መተኮስ የጀመሩት? ወታደሮቹ
ዝም ብለው ተኮሱት? የኦሮሚያ ፖሊሶች መጥቶ ነበር፣ ልጆቹን ለማናገር መጥቶ ነበር። ልጆቹ ተሰብስቦት ያናገሩ ተኮሶቹን ፖሊሶች ይዘናል፣ እስር ቤት ነው አለ። እዛ መጥታችሁ ማለት ትችላላችሁ፣ ጠዋት መሆን ያሁን እነሱ ወደ ህግ ቀርበዋል። ከህግ የሚጠበቅ ነገር ምን የለም እያሉ ነበር። እሱ እውነት ከሆነ እና ህዝቡ እንደዛ በሰላም
የተያዙ የታሰሩ ሰዎች አሉ ማለት ነው።
የታስሮ እዛውም ካምፕ ነበር፣ እንደ አጋጣሚ እዛ የፌዴራል ካምፕ ነው። ከዛ ውስጥ ነው እኮ ወጥቶ እኮ የተኮሱ ልጆች ላይ እንጂ ሌላ ተስኩም አልነበረም። እና ቶጋቶ የሚባል ካምፕ አለ ከሻሸመኔ ወደ አዋሳ ማውጫ። ከዛም የመጡ ሀይል ነበር። እነሱም አቦሶ ምንም ያልነበረ ግርግርም አልነበረ። አቦሶ የሚባል ከተማ ላይ ትልቅ ሰው ሽማግሌ
አቦሶ ነው ያሉ
ሄደ አለን። ሜዳ ላይ ተመቶ ሆስፒታል ከገባ እንደገባ ነው ሞት። ትልቅ ሰው በጣም 70 ዓመት የሚሆን ሰው ነው።
የት ሆስፒታል?
በጣም ትልቅ ሰው መንገድ ይሄድ መልካ ወዳ እንደገባ ነው ሞት። የተመጣው አቦሶ ላይ ነው። ወደ ቶጋ ይባል ካምፕ አለ። ከዛ ነው መጥቷል ፌደራሎች ፌደራል የሚገቡት።
የት ሆስፒታል ነው የተወሰዱት እነዚህ የተመቱ ሰዎች?
መልካወዳ ነበሩ። መልካወዳው ጽሞታ ራስዎ ነው አየን። የተመቱም 30 ሰው ደርሷል ይዘዋሉ። እና እዛ አካባቢ ኩየራ የምትባል ከተማ አለ። እዛም ሆስፒታል አለ። ወደዛም ሄዱ ሰው አለ። ወደ አዋሳም የሚሄዱ ሰው አለ። ኦፕራሲዮን የተደረገ 6 ጥይት ውስጥ ቀርቶ ኦፕራሲዮን የተደረገ ነበር።
ለመሆኑ የዚህ ሰልፍ ምክንያት ምንድነው? ለምንድነው ሰው የወጣው?
ህዝባችን ከሶማሌ ለምን ይነቀላል? ድንበራችን ይከበር የሚል ምክር ነበር። በልዩ ኃይል መገደል ህዝባችን ቁም የሚል ኳራ ነበር።
ማን ነው ለመሆኑ ያስተባበረው ይሄንን ሰልፍ? ማን ነው የጠራው?
ምንም ጥሪ አልነበረም። ህዝብ ተደራጅቶ ያደረገ በቃ ህዝብ ነበረ። እንደ ኦሮሚያ ነው ተደረገ። ግን የሞቱት ጋብቻ ነው። አምቦ ነበረ፣ ወለጋ ነበረ፣ ሀረር ነበረ፣ ሁሉም ቦታ አለ።
እና ሰው ብድግ ብሎ ነው የወጣው ማለት ነው? ማንም ውጣ ብሎ የጠራው የለም? ያስተባበረው የፖለቲካ ድርጅትም ይሁን የመንግስት ባለስልጣን ወይም አካልም የለም ማለት ነው?
የለም። አሁ ህዝብ በቃ ይህንን ቆሚያ ናይም ብሎ ነው ወጣው። ኦሮሚያ መንግስት እኛ ከኛ ጋር ነበሩ፣ እኛን ሰላም እያስጠበቁ ነበሩ። ለአጋጣሚ ልጆች በብዙ ቦታ ስለሚመጡ እንደመጡ ወደ ካምፕ እዛ አካባቢ ሲደርሱ ወደ ካምፕ ደረሰው ነው የሞተ። ለዛም ከቶ ጋር የተውሉበት ሰዎች አለ። ከቶ ጋር የመጡ ወታደር ነበረ መከራከ እንደመጡ መንገድ ላይ ያለ ሰዎች እየመጡ ሜዳ ላይ ያለ ሽማግሌ ከቤት ሰጥቶ ወደ ቤት መመለስ የማይችል ሽማግሌ ነው የሞተ የተመጣው። እንኳን ስራ ሰልፍ መውጣት የለም አቅም ከቤት መጥቶ ወደ ቤት መመለስ አቅም የሌለ ሰው ነው የተመጣው። ሜዳ ላይ እሱ ቁጭ ያለበት ቦታ ምን ብሎ ተደረገ ነው።
እና ከዛ ተኩሱ እንዴት ቆመ?
እንደምን ኦሮሚያ ፖሊስ ድጋፍ ህዝቡን ከዛ ከልክሎ ወደ ላይ መልሶ ከነሱ ሰፈር አድቆ ነው እሱ ቆመ። እነሱ ሰዎቹ በሄዱበት መቅረስ ይፈልጋሉ። አንድም 5000 የሚደርስ ህዝብ ላይ እንዴት ውስጥ ውስጥ ይተኮሳል? እየሄዱ አለ። ምንም አላረጉም፣ ምንም አላጠፉም።
ወደ ካምፑ ለመግባት ሙከራ ያደረገ ማንም የለም ወይም የወረወረ
ማንም የለም? ማንም የለም። ኦሮሚያ ፖሊሶች ይህ እንደሚፈጠር ስለሚያውቁ ወደ የትም ወደ መንግስት እንትን እንዳጠጉ ብሎ ከኛ ጋር እየሄዱ ነበር። ዱላ አላዙም፣ በእጅ ብቻ ነው። ምንም ያዟቸው እንዳትወዱ ወደዛ ብሎ እየከለክሉ ነበር። ሰውም እንደዛ እየሄደ አይደለም። ያ አላማ ምለም ደግሞ ሰው ለመጀመሪያ መንገድ ማስጋት የሰው ንርበትን ለማበላሸት የወጣ አይደለም።
እርስዎ ለመሆኑ
ህዝቦች ለምን ከሶማሌ ተነቅሎ ራሱን ንርበት ስሎ ለምን ወደዚህ ይገባሉ? እዛ ያሰራ ያለን በአንድ ባዳ ተዳደርን ያለ እንደዛ ከሆነ ለምን የኦሮሞ መብት አይከበርም? ከሶማሌ ተፈጥኖ ለምን ይወጣል የሚል ምክክር ነበር። ሌላ ነገር የለው። ይሄ ድርጊቱ ይቆም የሚባል ነገር ነው። ዳንጋችን ይከበር እስከ መች ነው ይሄ ኦሮሞ እንትን ዳንጋ ማይከበሩ የሚል ምክር ነበር። ሌላ ነገር የለም ወይ ድንጋይ ወደ ሰው የለም እያለ ወደ 5000 የሚደርሰው ነው በዛ በኩል እያለፈ ያለው ይህ ተተኩሶበት ነው። ባጃጅ ደነዳ ያለ ሽር ነው ሞተ። ባጃጅ ደማቁ ከባጃጅ ውስጥ ባጃጅ ደነዳ ያለው ልጆች እሱም ባጃጅ ተሳፍሮ እንትን እያደረጉ ነበር። ከዛ ውስጥ የባጃጅ ሽር መጡ። የ7 ዓመት ልጅ ነው አሁን ተመቶ ሆስፒታል ያለው።
እርስዎ ምንድን ነው ስራው?
ሰራተኛ ነው።
የምን ሰራተኛ? የመንግስት ሰራተኛ ነው ወይስ በግል ነው የሚሰሩት?
አይደለም፣ የግል።
የሻሸመኔው ሰልፍ በዚህ በሰማችሁት ሁኔታ በሰላም ተጀምሮ በደም መጠናቀቁ ሲነገረን፣ ጨለንቆ ላይ የነበረው ሁኔታ ከጅምሩም የግጭት ነበረ። ቀድሞውንም ሰው ወደ አደባባይ እንዳይወጣ በአካባቢው ያሉ የጸጥታ ኃይሎች ወስደውታል ሲሉ ያነጋገርኳቸው እማኝ ነኝ ያሉ ሰው በገለጹልኝ የኃይል እርምጃ የአንድ ሰው ሕይወት መጥፋቱን ነግረውኛል።
እርሶ የት ነው ያሉት?
ጨለንቆ ነው። አና ነታር የሚባለው ወረዳ አይሳብ።
ምንድን ነው ዛሬ የሆነው ይንገሩኝ እስቲ። በዛ እርሶ ባሉበት አካባቢ
ሰዎቹ ዲሞንስትሬሽን ለማውጣት ፈልጎ ማለት ነው፣
ሰላማዊ ሰልፍ ለመውጣት?
አዎ።
እሺ።
ከዛ በቃ ፖሊሶቹ ወጥቶ እዛ ፌዴራል አለ ሰው በቃ ጨፈጭፎ እንደማይወጣ አድርጉ። አንድ የሆነ እብድ ነው መሰለኝ ተመቶ ሞተዋል ተብሏል። እኔ እንዳየሁት ግን ተመቷል እንዲሁ ማለት ነው።
እርስዎ ሰልፍ ወጥተው ነበረ ዛሬ?
ሲሞክሩ ነው እያደረጉ
ገና ለመውጣት ሲሞክሩ
ሲሞክሩ ነው።
እና ብዙ ሰው ነበረ የተጎዳው እዛ?
በጥይት የተመታ አንድ ሰው ብቻ ነው፣ ግን ሌላ ይጨፈጨፍ እንጂ በጥይት የለም።
ለምንድን ነበር ሰልፍ ለመውጣት የወሰናችሁት?
ድንበር ላይ ማለት ነው የተለያየ ኦሮሞ ተፈናቅሎ ተፈጠፈጭ ስለሆኑ ፌደራል መንግስት ምን እርምጃ ስላልወሰዱ ሰው በቃ ቁጣ ለማሳየት ነው። ለዛ ነው የወጡት። ለምሳሌ እዚህ ኤስኤፍጌ በጭናክተን አካባቢ ኦሮናም የተለያዩ ኦሮሚያ ውስጥ ማለት ነው ብዙ ሰው ነው የተፈናቀለው። ኦሮሚያ ውስጥ የገባ ማለት ነው።
ይህንን ሰልፍ ማን ነው የጠራው? የዛሬውን ማን ነው እንድትወጡ የጠየቃችሁ?
ቀሮ ነው። ቀሮ ማለት በቃ እንዲህ ህዝቦች ናቸው የኦሮሚያ።
በራሳችሁ ተነሳሽነት ነው
አዎ በራሳችን እንጂ ድርጅት አይደለም።
የጠራችሁ የለም? ሌላ ያስተባበራችሁ አካል የለም?
አዎ።
እንደው የተደበደበ ሰው ጉዳት የደረሰበት ሰው ስንት ይሆናል? እንደው በግምት እርሶ የሰሙት ካለ?
እንዳየሁት አንድ ሰው ብቻ ነው ያየሁት። ሌላ ግን የተጨፈጨፉ ብዙ ነው ያሉ አላየሁም።
አንድ ሰው ያዩት በዱላ የተመታ ነው ወይስ በጥይት የተመታ ነው?
በጥይት ነው። ሞት ተብሏል ግን እግድ አላውቅም።
በሌላ በኩል ግን አምቦ ላይ የተካሄደው ሰልፍ ተጀምሮ እስኪጠናቀቅ ሰላማዊ እንደነበር የአፋን ኦሮሞ ዝግጅት ክፍል ባልደረባዬ ነሞዳንዲ ማምሻውን ያነጋገራቸው አንድ እማኝ ተናግረዋል።
ከነጀልከበ ጉያ አራግጭ ማቱሬ አሊኒት ጀልከበ ቀሮ መጋላጋ ዶልቲያይ አደኑ ጋራጋራ ደገሳቱሬ ግሩፒ ባየቱሬ ግሩፖቲ።
የአምቦው ተቃውሞ ሰልፍ ዛሬ ነው የተጀመረው። መጀመሪያ የከተማው ወጣቶች ናቸው በብዙ ብዙ ቡድን 3 4 የሆኑ መፈክር ማሰማት የጀመሩት። ሰልፈኛው በጣም ብዙ ስለሆነ ቁጥሩን መገመት ያዳግተኛል። በከተማው ሙሉ ነበሩ። የፖለቲካ መሪዎቻችን ከእስር ይለቀቁ፣ ድንበራችን ከወራሪዎች ይጠበቅ፣ የኦሮሞ ሕዝብ የሀገሩ ባለቤትነት ይከበር፣ ንብረታችንን አንነጠቅ የሚሉ መፈክሮችን ያሰሙ ነበር።
ሻሸመኔና ጨለንቆ ላይ ጠፋ የተባለውን ሕይወትና የቆሰለውን ሰው ቁጥር ለጊዜው ከሶስተኛ ወገን ማረጋገጥ አልተቻለም። ሁኔታዎቹን አስመልክቶ ከመንግሥት አካላት ምላሽ ለማግኘት ሞክሬያለሁ። የኦሮሚያ ክልል የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊውን አቶ አዲሱ አረጋን ለማግኘት በተደጋጋሚ ያደረግኩት ጥረት አልተሳካም። ስልካቸው ይጠራል፣ አይነሳም።
ማሲንኮ የዕለቱን አብይ ርዕስ ነበር የሰማነው። ወደ መጽሔቱ ክፍል እንሸጋገራለን። የኬንያው ተቃዋሚ መሪ ራይላ ኦዲንጋ እንደ አውሮፓ አቆጣጠር ጥቅምት 26 ከሁለት ሳምንታት በኋላ መሆኑ ነው ከሚካሄደው ድጋሜ ፕሬዝዳንታዊ ምርጫ እንደማይወዳደሩ ባደረጉት ማግስት ዛሬ ተቃዋሚዎች ዋና ከተማዋ ናይሮቢ እና ኪሲሙ ውስጥ ሰልፍ አካሂደዋል። ድጋሜ ምርጫው በእቅዱ መሰረት ሊካሄድ ነው። ህዝቡ የምርጫ ኮሚሽኑን የሚለውን እየጠበቀ ነው። የቪኦኤዋ ጂል ክሬግ ከናይሮቢ የላከችውን ዘገባ ቆንጅት ታዬ ታቀርባለች።
ዛሬ በሺዎች የተቆጠሩ ተቃዋሚ ሰልፈኞች ናይሮቢ ጎዳናዎች ላይ ድምጻቸውን አሰምተዋል። በመጪው ድጋሚ ምርጫ እንደማይካፈሉ ትናንት ያስታወቁት ራይላ ኦዲንጋ እና ፓርቲያቸው የሚከራከሩት ከአራት አመታት በፊት እንደ አውሮፓውያን አቆጣጠር በ2013 መሆኑ ነው ጠቅላይ ፍርድ ቤቱ በሰጠው ውሳኔ መሰረት ከውድድሩ እሳቸው በመውጣታቸው ምርጫው መሰረዝ አለበት፣ ተሰርዞም ጠቅላላ ምርጫ ከመካሄዱ ቢያንስ ከሶስት ወር በፊት አዲስ የእጩ ተወዳዳሪ መረጣ ማካሄድ አለበት ብለው ነው። በዛሬው የተቃውሞ ሰልፍ ላይ የተገኙት ጆናታን አጋሲም ይህንን ይደግፋሉ።
I think he has exercised his democratic rights which is enshrined in the constitution of Kenya.
ህግ መንግስታዊ መብታቸውን ነው እየተጠቀሙ ያሉት። ህጉ ለጥቅምት 16 የተቀጠረውን ምርጫ በሌላ 90 ቀናት ወደፊት እንዲተላለፍ ያደርጋል። ይህን ብቻ ነው የምናውቀው።
ለጊዜው ግን የማይታወቀው ይኸው ነው። ስለምን የምርጫ ኮሚሽኑ ከተቃዋሚ መሪው መውጣት በኋላ ምን እንደሚያደርግ አልተናገረምና ምርጫውን በወጣው እቅድ መሰረት የነገ ሁለት ሳምንት ጥቅምት 26 ያካሂደው ይሆናል። ኦዲንጋ በፍላጎቶ ወጥተዋልና ፕሬዝደንት ኡሁሩ ኬንያታ አሸንፈዋል ብሎ ሊያውጅም ይችላል። ነገሩ ዛሬ ደግሞ ይበልጡን ተወሳስቧል። ሶስተኛው መንገድ የተባለ ህብረት መሪ ኤኮሮ አኮት የመጀመሪያው ምርጫ እንዲሰረዝ በገባው አቤቱታ ውስጥ ስለነበሩበት በመጪው ምርጫ ለመወዳደር ይችላሉ ብሎ ከፍተኛው ፍርድ ቤት ዛሬ ውሳኔ ሰጥቷል። የምርጫው ኮሚሽን የራይላ ኦዲንጋ ፓርቲ ባቀረበው ሙግት ተስማምቶ ፓርቲዎች እንደገና አዲስ ፕሬዝደንታዊ እጩ መረጣ እንዲያካሂዱ ሊያዝም ይችላል። ናይሮቢ ተቀማጭ የፖለቲካ ጉዳዮች ተንታኝ የሆኑት ባራክ ሙሉካ ይሄኛው አማራጭ የሚበጅ ይመስለኛል፣ የጠቅላይ ፍርድ ቤቱ መመሪያ መከበር አለበትና ይላሉ።
That way we can be sure that በዚህ ሁኔታ አገሪቱ በዘጠና ቀናት ውስጥ ለዚህ ውዝግብ ሁነኛ ማብቂያ ልታበጅለት ይቻላታል። ሌሎቹ አማራጮች ግን በበዛ ሙግት፣ የምርጫው ሂደት መጓተት፣ የቁጣው ማየልና አሊያም ግራ መጋባትን መጨረሻቸው ያደረጉ ናቸው።
ሼፈር አኮሬ ሲያሳ ፕሌስ የሚባል የፖለቲካ ተሳትፎ ድርጅት የፕሮግራም ኃላፊ ናቸው። የምርጫ ኮሚሽኑ አዲስ የእጩ መረጣ እንዲካሄድ አድርጎ ጠቅላይ ፍርድ ቤቱ የዘረዘራቸውን ችግሮች ካስተካከለ በኋላ ምርጫ ማካሄድ ይኖርበታል ሲሉ ይስማማሉ። በዚህ መሃልም ሼፈር ሀገሪቱ እንድትረጋጋ ይማጸናሉ። ኬንያውያን መራጮች ሁላችንም መረጋጋትና ዲሞክራሲያችን እንዲያድግ ግፊት እየተደረገ መሆኑን ማጤን አለብን። ስለሆኑት ነገሮች ሁሉ ሰዎች ለምን አሉታዊ አመለካከት እንዳደረባቸው መረዳት አልቻልኩም። ማለቴ አንድ እጩ ፕሬዝዳንት ከምርጫው ራሱን አገለለ ማለት ያለም መጨረሻ አይደለም። የእጩ ፕሬዝዳንት ከምርጫው መውጣት አሁንም ህገ መንግስታችን ክፍተት እንዳለበት ይጠቁመናል። እነዚህ ክፍተቶች መደፈን አለባቸው።
የኬንያ ጠቅላይ ፍርድ ቤት የምርጫ ኮሚሽኑ ባለፈው ምርጫ የፈጸማቸው የተዛቡና ህግን የተላለፉ አድራጎቶች እንዳሉ ጠቅሶ ውጤቶቹን እንዲሰረዙ ከወሰነበት ጊዜ ወዲህ ጉዳዩ በየቀኑ እየተጋጋለ ነው። በአሁኑ ወቅት ህዝቡ የኮሚሽኑን ቀጣይ እርምጃ እየተጠባበቀ ነው።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። ወደ ቀጣዩና የመጨረሻው ዘገባ እናልፋለን። በኤርትራና በኢትዮጵያ በሚገኙ የሃይማኖት ተቋማትና መሪዎቻቸው በኩል በሁለቱ ሀገሮች መካከል ሰላም ለማምጣት ጥረት መጀመሩን የዓለም አብያተ ክርስቲያናት ምክር ቤት አስታውቋል። በምክር ቤቱ የአፍሪካ ቢሮ ኃላፊ የሆኑት ዶክተር ንጉሡ ለገሰ እንዳሉት ከምክር ቤቱ የተውጣጣ የልዑካን ቡድን ከኤርትራ የሃይማኖት መሪዎች ጋር ውይይት አድርጓል። ወደ ኢትዮጵያ ለመሄድም እቅድ ይዟል። ዶክተር ንጉሡን ከስዊዘርላንድ በስልክ ያነጋገራቸው እስክንድር ፍሬው ነው። ሐሳቡ እንዴት እንደተጠነሰሰ በማብራራት ይጀምራሉ ዶክተር ንጉሡ።
ለነገሩ የኤርትራና የኢትዮጵያን ችግር ጉዳይ ለማየት አልነበረም ልዑካን አዘጋጅተን ወደዛ እንድንሄድ ያደረግነው። እኛ ባለን መላው ዓለም አብያተ ክርስቲያናት ምክር ቤት ዴሌጌሽን አዘጋጅተው ከስምንት ሀገር ስምንት ሆነን ዴሌጌሽኑ የሚያዘጋጀውት እኔ ነኝ። በእርግጥ ስራውም ስለሚመለከተኝ የሄድነው ከአስር ዓመት በላይ የኤርትራን ቤተክርስቲያን አባል የሆነችውን የኦርቶዶክስ ቤተክርስቲያን አልጎበኘንም ነበርና ይህ ደግሞ የአብያተ ክርስቲያናት ጉብኝት ከፖሊሲያችን አንዱ ነበርና በተለይ ከአስረኛው አሴምብሊ በ2013 ኮሪያ ደቡብ ኮሪያ ቡሳን ከተማ በተካሄደ አሴምብሊያችን አንዱ ውሳኔ ስለነበር እየተዘዋወርን መጎብኘት በአጋጣሚ ኤርትራ ቤተክርስቲያን በአንዳንድ ጉዳዮች መሄድና መጎብኘት አልቻልንም ነበር። አንዳንድ የምንፈልጋቸው ነገሮች ከሞላ ጎደል ተሟልተው ስለነበር በዚህ ሰዓት መሄድ ስለነበረብን ነው ዴሌጌሽኑን አዘጋጅተን ይሄድ ነው እንጂ የሁለቱን ሀገሮች ችግር ለማየት ብለን ይሄድንበት ጉዳይ አልነበረም።
ስለዚህ አሁን እየወጡ ያሉ ዘገባዎች የዓለም አብያተ ክርስቲያናት ምክር ቤት በሁለቱ ሀገሮች መካከል ሰላም ይወርድ ዘንድ ወይም ያለው የድንበር ውዝግብ ይፈታ ዘንድ ጥረት ጀምሯል የሚለው ዘገባ ከእናንተ ከሄዳችሁበት ዓላማ ጋር የሚሄድ አይደለም ነው?
አዎ በትክክል ነው። የሚሄድ አልነበረም። ከሄድንበት ዓላማ ጋር ጭራሽ የተገናኘ አልነበረም። ምክንያቱም አካሄዳችን አባል የሆነችውን ቤተ ክርስቲያን ለመጎብኘት፣ የስራ እንቅስቃሴዋን ለማየት ከአስር ዓመት በላይ ተራርቀን አልተጎበኛኘንም፣ አልተያየንም፣ አልሄድንም በተለያዩ ምክንያቶች እና ያንን በምን ደረጃ ላይ እንዳሉ፣ ምን እየሰሩ ናቸው፣ ምንስ ችግር አለባቸው፣ በእኛስ በኩል ምን የምናደርገው አስተዋጽኦ ይኖራል የሚለውን ጉብኝት ለማድረግ ነው ወደ ኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንቅስቃሴ ያደረግነው። እነሱም አስፈላጊውን ወደ ሀገር ውስጥ የመግቢያ ቪዛ፣ ማንኛውም ነገር ሁሉ ነገር ፋሲሊቴት ስላደረጉልን ሄደን ለመጎብኘት ቻልን። እዛ ከደረስ በኋላ ግን ያው በስብሰባ ላይ ኦርቶዶክስን ብቻ ሳይሆን ሌሎችንም ከካቶሊክም ሉትራ የሉትራን ቤተ ክርስቲያንም ባሉበት ሰፊ የጋራ ውይይት አድርገናል። አንድ ቀን ግማሽ ቀን ወስደን ሰፊ የጋራ ውይይት ነው ያደረግነው በዚህ ዙሪያ።
ዙሪያ ሲሉ በሰላም ሁኔታ ላይ ማለት ነው?
አዎ፣ በሰላም ሁኔታው ላይ ከነዚሁ ከአብያተ ክርስቲያናቱ ጥያቄው ተነሳ። እንዲያውም ሲነሳ እንዲያውም ኢትዮጵያዊም በዚህ ልዑካን ውስጥ መኖሩ ጥሩ ነው እና የሰላም ጉዳይ የሁለቱ ሀገሮች ጉዳይ ነው እና ስለዚህ በዚህ ጉዳይ ዙሪያ ብንወያይ በሚል በወቅቱ የነበሩት በስብሰባ ላይ የነበሩት የኤርትራ ካቶሊካዊት ቤተክርስቲያን ተወካይ የነበሩት ነበሩ ያነሱት እና እሳቸው በሰፊ ጉዳዩን አነሱ፣ አብራሩ። እንደገና ከዛ በመቀበል የኦርቶዶክስ ቤተክርስቲያን ሊቀ ጳጳስ ከነበሩትም አንዱ ይህኑ ደግሞ በሰፊው አነሱ። የተነሱ ጥያቄዎች ኢሹዎች ነበሩ የተነሱ። የቦርደር ኮሚሽኑ ውሳኔ እንደዚህ ሆኖ ጸድቆልን አልፎልን፣ በኢትዮጵያ መንግስት በኩል ግን ያኛው እስካሁን ድረስ እልባት ሳያገኝ ተቀባይነት ሳያገኝ ቀረ ይህም በሚል ነበር ያነሱት። እና እንግዲህ እኔ በእርግጥ የፖለቲካ ሰው ባልሆንም ግን እንደ ኢትዮጵያዊ መልስ መስጠት የሚገባኝ ጉዳይ ነበር እና ጉዳዩ የት ቦታ እንደቆመ ዝርዝር ሁኔታው ላይ ተቀምጠን ብንወያይ በሚል ጠቅላይ ሚኒስትር መለስ በሕይወት በነበሩ ጊዜ ፓርላማውንም ሰብስበው ዲፕሎማቶችን ሰብስበው የሃይማኖት መሪዎችን በሙሉ ሰብስበው እንዳወያዩ አስታውሳለሁ። እዛ ላይ እኔ ቆሞ ይመስለኛል ለዛ ፖዚቲቭ መልስ ወይም ደግሞ ያንን ሀሳብ የሚደግፍ መልስ በኤርትራ በኩል አልቀረበም ነበር። የቦርደር ኮሚሽኑ ወይም ደግሞ የድንበር ኮሚሽኑ የወሰነልን ውሳኔ ስላለ በዛ መሰረት ብቻ ነው መወያየት ያለብን የሚል ስለነበረ በሚል በእኔም በኩል መልስ ሰጠው። ጉዳዩ ብዙ ከሄደ በኋላ በአሁኑ ሰዓት እንግዲህ ይሄ ችግር የሰላሙ ችግር እንዳለ ነው እና የዓለም አብያተ ክርስቲያናት ምክር ቤት በዚህ አጋጣሚ እዚህ መጥታችኋል፣ ትልቅ ድርጅት ነው፣ ይህን ነገር ወስዳችሁ ብታዩት በጋራ ብታዩት እና የሰላሙን በሁለት በእኛም በኩል በዛም በኩል ያለውን ብታዩት የሚል ሀሳብ ሰጠውን። እንግዲህ ያንን ወስደን ለአለቆቻችን ጋር ተወያይተን መደረግ የሚችለውን ነገር እናደርጋለን ብለን ነው እንግዲህ የተመለስነው እኛ።
ዶክተር ንጉሱ እንግዲህ በኤርትራ አብያተ ክርስቲያናት በኩል ያለውን ሰምታችኋል። አሁን እርስዎም በእነሱ በኩል የተንጸባረቀው ሀሳብ በአገሪቱ የሚንጸባረቀውም ሀሳብ እንደሆነ ነው የጠቆሙት። በኢትዮጵያ በኩል ያለውን ለመስማት ከኢትዮጵያ አብያተ ክርስቲያናት መሪዎች ጋር የምትነጋገሩበት እድል አለ እንግዲህ ከዛ ቀጣይ የሆነ ማለት ነው የዛኛው ጉብኝታችሁ ቀጣይ በሆነ እዚህ ወደ ኢትዮጵያ በመምጣትም ተመሳሳይ ጉብኝት አድርጋችሁ በኢትዮጵያ አብያተ ክርስቲያናት መሪዎች በኩል ያለውን ሀሳብ የመስማት ፕሮግራም ይዛችኋል?
አዎ፣ ፕሮግራም ይዘናል። ለዚህም ተብሎ አንድ ቡድን ይመጣል በቅርብ ጊዜ ውስጥ፣ ምናልባት በሳምንት ባልሞላ ጊዜ ውስጥ አንድ ቡድን ወደዛው ይመጣል። ይህን ነገር ለማየት ከኛ አባቶች ጋር ለመወያየት ማለት ነው። እንግዲህ ይሄ በሙሉ ሲሆን ከመንግስት ጋር ቀደም ብዬ እንዳልኩትም ውይይታችን በቤተ እምነቶቹ ዙሪያ ሄደን አባቶችንም እንደገና ሌሎችንም ከኦርቶዶክስ ውጭ ያሉትንም እምነቶች የካቶሊክንም መካነ ኢየሱስ ቤተ ክርስቲያንም የእስልምናንም ሁሉንም የሚመለከት ጉዳይ ስለሆነ በዛም በኩል የቀረበልን በዚሁ ነው። በእለቱ የእስልምና መሪው ስላልተገኙ ነው በራሳቸው ችግር ስላልተገኙ እንጂ ኤርትራ ውስጥ በዛ ሰዓትም የጉዳይ እሳቸው አባል የሆኑበት ፎረም ነበር የተጠራው እና ስለዚህ እኛም በዚህ በኩል ያለውን አይተን በእኛ በኩልስ ምንድን ነው የሚለውን ነገር ለማየት እቅድ ተደርጓል። እዚሁ ውስጥ ልቅ ስብሰባ አድርገናል። እኛም ራሳችን ከተመለስን በኋላ ከኃላፊዎቻችን ጋር በሰፊው ተወያይተናል። እነሱም ፖዘቲቭ የሆነ አመለካከት ነው። ሰላም ለማምጣት እስከሆነ ድረስ ለምን ጥረት አይደረግም? ስለዚህ በኢትዮጵያ በኩል ያለውን በሰፊው ማየት አለብን። መጀመሪያ ከሃይማኖት መሪዎቹ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዓለም አብያተ ክርስቲያናት ብቸኛዋ መስራች ናት። ከሰብሳራን ወይም ደግሞ ከሰሃራ በታች ያሉ አፍሪካ ሀገሮች በ1948 እንደ አውሮፓውያን ዘመን አቆጣጠር ዴሌጌሽን መላክ የቻለች ብቸኛዋ መስራች ናት እና ትልቅ አክብሮት ነው ያላቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ መስሪያ ቤቱ። ስለዚህ ከዚህ አኳያ ያንን ሪኮግኒሽን በመስጠት ቤተ ክርስቲያኗን ፓትርያርኩን እና ሌሎችንም አብረው ያሉትን የእምነት መሪዎች ለማወያየት አንድ ቅር ተይዟል።
እንግዲህ ዶክተር ንጉሱ የተረዳሁት ከገለጻዎት የተረዳሁት በኤርትራና በኢትዮጵያ በሚገኙ የሃይማኖት ተቋማትና መሪዎቻቸው አማካኝነት በሁለቱ ሀገሮች መካከል ሰላም የማምጣት ሂደት በዓለም አብያተ ክርስቲያናት ምክር ቤት ተጀምሯል የሚል ነው ተረድቼዎት ከሆነ በትክክል። ይህ እንግዲህ እርስዎም እንደሚያውቁት ፖለቲካዊ ውሳኔ የሚፈልግ ነገር ነው፣ ሰላም የማምጣቱ ሂደት። የሃይማኖት ተቋማትና መሪዎች ደግሞ ፖለቲካዊ ውሳኔ ላይ ተጽዕኖ የማሳደር አቅማቸው ውስን ነው እና ከዚህ አንጻር ምንድን ነው እናንተ ተስፋ የሰጣችሁ በዚህ መንገድ ውጤት ሊገኝ ይችላል የሚል ተስፋ እንድትሰልቁ የሚያደርጋችሁ ምንድን ነው?
አዎ፣ እንግዲህ በመጀመሪያ ደረጃ ማየት ያለብን በአንድ ሀገር ውስጥ የሚኖር ህዝብ ከፖለቲካ መስተዳድሩ ወጥቶ ሊኖር አይችልም። ምንም ቢሆን ያለው የፖለቲካ አስተዳደር ውስጥ ነው ሁሉም አንድ ዜጋ ያ ማንኛውም ዜጋ የሚተዳደረውና የሃይማኖት መሪዎች ደግሞ እንደየ እምነታቸው የራሳቸው ኮንስቲቲዩንሲ ቢኖራቸውም ካለው መንግስት ፖሊሲ ጋር ካለው መንግስት የአስተራር ስርዓት ጋር ነው የሚሄዱት ስራቸው። ከዛም ባሻገር ደግሞ ምናልባትም ቤተ እምነቶችን ለየት የሚያደርጋቸው ምንድነው የራሳቸው የሆነ በተለይ በሰላም ዙሪያ በመሳሰሉት ነገሮች ዙሪያ ቅድሚያ ሰጥተው የሚንቀሳቀሱበት ሁኔታ የፖለቲካውም አመራር ይሄንን የሰላምን ጉዳይ ሊቀበል የሚችልበት ሁኔታ ሀገርን በሚጠቅም መልኩ ተገናኝተው ስለ ሰላም ውይይት እንዲያደርጉ ምክር የሚሰጡበት ሁኔታ የሚያመቻቹን ሁሉ ጊዜ የሃይማኖት መሪዎቻችን ናቸው በየትኛውም ቦታ። ይሄ ደግሞ በተለይ በኢትዮጵያ ኦርቶዶክስም በሌሎች እምነቶች ሀገራችን የታወቀ ነው። የእርቅና የሰላም ጉዳይ ከመጣ ቅድሚያ የሚሰጠው ቤት ነው። በቤት ደረጃ እንኳን በቤተሰብ ደረጃ እንኳን ምናልባት የነፍስ አባታችን ይምጡና ይሄን ነገር ይፍቱት ነው በቀላሉ የሚፈታበት ሁኔታ ነው። ይሄ ባህላችን ነው። ይሄ ባህል ደግሞ የኛ ኢትዮጵያን ብቻ ሳይሆን የኤርትራውያንም ባህል ነው። ምክንያቱም ተቀራራቢና አንድ አይነት የሆነ ባህል ነው ያለ መሆነን ለመናገር። ስለዚህ የሃይማኖት አባቶች በነገሩ ካመኑበትና ሰላሙ አስፈላጊ ነው ብለው እርግጠኛ ነኝ ይላሉ ብዬ አምናለሁ ከመጡበት ምንም ቢሆን ሁለቱን የፖለቲካ አመራር ያሉትን ማቀራረብ አያቅታቸውም የሚል እምነት ስላለን ነው እንግዲህ ይሄንን ማሰብ የቻልነው። ሌላው ግን እዚህ ላይ መጥቀስ የምፈልገው አንዱ ነገር ኢትዮጵያ ውስጥ ሪፖርትድ ሆኗል፣ የእኛ ጉዞ ሪፖርትድ ሆኗል። በተለይ በአንዳንድ ሚዲያዎች፣ አንዳንድ ጋዜጦች ላይ ዓለም አብያተ ክርስቲያናት ምክር ቤት ልዑካን ኤርትራ ሄደው ከኤርትራ መንግስት ጋር እንደተገናኘ ሁሉ አድርገው ነው ያቀረቡት። ያ ስህተት ነው። እሱን ግልጽ ማድረግ አለብን። ማንዴቱም የለንም ከኤርትራ መንግስት ጋር ለመገናኘት። አካሄዳችን በዛ አልነበረም። እኛ በቸርች ነሄድ ነው የተመለስነው ከቸርች ውይይት በኋላ ነው። ስለዚህ በስተት ሪፖርት ተደርጓል። ያ እንደው ሚስኮት እንዳይደረግ ብዬ ነው መግለጽ የፈለግኩት።
ከዚህ አንጻር አሁን ከተጀመረው ጥረት አንጻር ዶክተር ንጉሱ የኢትዮጵያ የሃይማኖት መሪዎች ወደ ኤርትራ የኤርትራዎቹ ወደ ኢትዮጵያ እንዲመጡ የማድረግ ሀሳቦች ሲኖር ይሆን?
በዚህ አሁን ባለው እና እኛ በምናስበው ደረጃ እዛ ደረጃ የሚያስደርስ መንገድም የለም ሁኔታም የለም። ሪሊ ዚስ ኢዝ የመጀመሪያው አሴስመንት ነው። ይሄ እንግዲህ የመጀመሪያው ፕሪሊሚነሪ የሆነ ስራ ነው። የእኛ አባቶች የእኛ ሃይማኖት መሪዎች ከአዲስ አበባ ወይም ኢትዮጵያ ያሉት ከተቀበሉት ይህን ሀሳብ ኤርትራም ያሉት ኦልሬዲ እነሱ ፈቃደኝነታቸውንና ፍላጎታቸውን አሳይተዋል። ሁለቱን አገናኝተን በምን ላይ ነው የምንወያየው የሚለው ነገር ሊሆን የሚችለው ኢትዮጵያም ኤርትራም ሊሆን አይችልም፣ ከዛ ውጪ ነው የሚሆነው። የት ቦታ እንደሆነ ግን ምንም የተወሰነ ነገር የለም። አሁን ለጊዜው የመጀመሪያው ስብሰባ በዛ መልኩ ሊካሄድ የሚችለው።
ዶክተር ንጉሱ ለገሰ በዓለም አብያተ ክርስቲያናት ምክር ቤት የአፍሪካ ቢሮ ኃላፊ ከስዊዘርላንድ ጄኔቫ በስልክ ለሰጠኝ ቃለ መጠይቅ በጣም ነው የማመሰግነው። ስለ ጊዜ ወስዳኔ ቀደም ድሬዳዋ አድማጮች ነው።
እኔም በጣም አመሰግናለሁ እስክንድር ደስልኝ።
አድማጮቻችን ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ዜና አረፍታለን። እንቁጣጣሽ ብዙም አይደለም ካለፈ ግን አሁን ስለ እንቁጣጣሽ ሳይሆን ነገር ወዲህ ነው። እንቁጣጣሽ ትዝታ ፖፖስታ እና በሌሎችም ዘፈኖቿ የምትታወቀው አርቲስት ዘሪቱ ጌታሁን ዛሬ ከዚህ ዓለም በሞት ተለየች። እንደ መረጃዎች ዘሪቱ ባደረባት ህመም ምክንያት ሆስፒታል በሕክምና እየተረዳች ነበር። ለቤተሰቦቿ፣ ለወዳጅ ዘመዶቿና ለአድናቂዎቿ መጽናናትን እንመኛለን።
¡Suscríbete al canal!
ስለ ዘሪሁን በሌሎች ፕሮግራሞች ሰፋ አድርገን ለማቅረብና ህይወቷንም ለመፈተሽ እንሞክራለን። ለቤተሰቡ መጽናናት እንመኛለን።
አድማጮች አሁን ወደ ሁለተኛው የምሽቱ ቅንብር እናልፋለን። ዛሬ የወጣት ሴት ልጆች ቀን በዓለም ዙሪያ ሲከበር የተባበሩት መንግስታት ድርጅት በዓለም ዙሪያ ሴት ልጆች የሚገጥሟቸውን ፈተናዎችና ድሎች ለማጉላት እለቱን ሰይሟል። የዘንድሮ በዓል መሪ ቃል አዳጊ ሴት ልጆች አቅምን ማጉልበትና ማብቃት የሚል ነው። በዚህ እለት ሴት ልጆች በዓለም ዙሪያ በተለይ ሰብአዊ ቀውስ በሚታይባቸው አካባቢዎች ለጾታና አካላዊ ጥቃት መጋለጣቸውን፣ ያለ እድሜ ጋብቻ፣ ጠለፋና ህገወጥ ዝውውር ተጋላጭነታቸውን በማሰብ የተቀናጀ ዓለም አቀፍ ዘመቻ በሚቀጥሉት 12 ዓመታት እንዲኖር ጥሪ ያቀርባል። መስታወት አራጋው በኢትዮጵያ ሴት ልጆችን ጤናማ በሆነ ማህበረሰብ ውስጥ ማሳደግ በሚል የሚንቀሳቀሱ ድርጅቶች መስራችና አባላት አነጋግራለች።
በኢትዮጵያ በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለመከላከል በማህበረሰቡ ነባር አስተሳሰብ ለውጥ ላይ ተክተው የሚሰሩ ወጣቶች ናቸው። የሴታዊት ማህበር አባላት በየወሩ ለአንድ ምሽት በመሰባሰብ የሴቶች ችግሮች፣ መብቶችና መፍትሄዎች ላይ ወያያሉ። የማህበሩ የህዝብ ግንኙነት ኃላፊና አስተባባሪ የሆነችው ራኦል በላይ ስለ ማህበሩ ዓላማ አስረድታናለች።
ሰርክል አለ፣ ሴታዊት ሰርክል ይባላል። ወር አንዴ የምናደርገውና እሱ ላይ ሁሉም ሴቶች ትልቅ ትንሽ አይልም ከአርባ ሀምሳ ድረስ የሚደርሱና የ17 እና የ18 ዓመት ልጆችም መጣው ይካፈላሉና እዛ ላይ እንደ ነፃ ሴቶች የሚወያዩበት እንደ ሴፍ ስፔስ ነው ምን ቆጥረው እሱና እዛ ላይ ሁሉም ሴቶች የገጠም ለተሰበሰበው ሴት ወንድ አይመጣም፣ ሴቶች ብቻ ናቸው እዛ ላይ የሚካፈሉትና በዛው ደግሞ ፕሬዘንቴሽኖች ይኖራሉ በተለያየ ጉዳይ ላይ። አብዛኛውን ጊዜ አሁን በቋንቋ ላይ ቋንቋው እንዴት የሴቶች የሴት ልጆችን ኢንካሬጅ እንደማያደርግ አስተያየት ያላቸውን ሰዎች እንጠራና እነሱ እዛ ላይ ያካፍላሉ። እንደዚህ ነው ይሄኛው አንዱ። ሌላኛው ደግሞ ኦፕን ሴሽን አለን። እሱ ላይ ሁሉም ወንድም ሴትም ይሳተፋሉ። ትንሽ ከፍ ያለ ነገር የሰሩ ጥሩ ፕሮፋይል ያላቸው ሰዎች እዛ ላይ ያወራሉና እሱ ላይ ሁሉም ወንድም ሴትም ይሳተፋሉ። እስካሁን ብዙ ሰዎች እዛ ላይ ንግግር አድርገዋል። እንደዚህ ነው የሚሰራው። ሌላው ደግሞ ብዙ ነገር ላይ እንሰራለን። ለምሳሌ ትምህርት ቤቶች ላይ ኤክስትራ ካሪኩለም እያዘጋጀን ነው ጀንደር ኢኳሊቲ ላይ የሚያተኩር። በሌሎች ጉዳዮችም ላይ በሚዲያ ላይ ኢንጌጅ በማድረግ የአስተሳሰብ ለውጥ እንዲመጣ ሰዎች መነጋገር እንዲጀምሩት ትክክል መስሎን እየኖርንበት ያለነው ነገር እንዲቀየር የሚያደርጉ ንግግሮችን ወይ ደግሞ ኮንቨርሴሽኖችን እናደርጋለን ማለት ነው። በዋናነት የኛ ስራ ንቅናቄ ነው፣ ሀሳብ መፍጠር፣ ኮንሽስነስ ሬዚንግ እንዳልኩሽ የንቃተ ህሊና መፍጠር። ከመጀመሪያው ለወንዶችና ለሴቶች የምንሰጠው ቦታ እኩል ስላልሆነ ወንዶችና ሴቶችን ስናሳድግ የምናሳያቸው ወይ ደግሞ የሶሻላይዜሽኑ መንገድ ትክክል ስላልሆነ ነው ይሄ ነገር መጥቶ የምናየው ኋላለም ብለን ስለምናስብ መጀመሪያ ላይ ነው እኛ አብዛኛውን የምንሰራውና ከመጀመሪያው ልጆቹ ቻሌንጅ የሚያደርጉ የራሳቸውን መብት የሚጠይቁ ራሳቸውን የሚያውቁ ሁሉ ነገር መሆን እንችላለን ብለው የሚያምኑ ሆኖ እንዲያድጉ ነው የምንፈልገው።
ከተመሰረተ 12 ዓመት አስቆጥሯል። አዳጊ ሴት ልጆችን በራስ መተማመንን እንዲያጎለብቱ የሚረዱ በተንቀሳቃሽ ምስሎች የታገዙ ትምህርታዊ ታሪኮችን በመስራት ይታወቃሉ። ፀሐይ መማር ትወዳለች የሚል ተከታታይ የሬዲዮና የቴሌቪዥን ፕሮግራሞቻቸው በአዳጊ ህፃናት ሴት ልጆች ዘንድ ተወዳጅነትንም አትርፏል። ከመስራቾቹ አንዷ የሆነችውን ብሩክታዊት ጥጋቡን አነጋግረናት ነበር።
ከፀሐይ መማር ትወዳለች ባሻገር አንድ አዲስ ስራ ይዘን መጥተናል። የጥበብ ልጆች የሚባል የቴሌቪዥን ፕሮግራም ጀምረናል እና የዚህ ፕሮግራም አላማው ሴት ልጆችን ማንቃት፣ ህብረተሰቡን ደግሞ ስለ ሴት ልጆች ያለውን አመለካከት ማሻሻል እና ያንንም ደግሞ ህብረተሰቡን እያዝናና በሚያስተምር መልኩ የሚረዳ አይነት ፕሮግራም ነው እና 3 ሱፐር ሂሮ የምንላቸው ወይም ደግሞ ልዩ ተሰጥኦ ያላቸውን እንግዲህ ደግሞ በቴራዊክም ስንሰማ ሴት ገጸ ባህሪያን ሁሌም አጋዥ ወይም ደግሞ ሴቭ የሚደረጉ ሌላ ሰው መጥቶ የሚያድናቸው ናቸው። ግን ከሪያሊቲው ሳንርቅ ችግርም ቢኖርባቸው እነሱ ደግሞ ውስጣቸው ኃይል ያላቸው ምክችሎታ ያላቸው ሰዎች ናቸው የሚለውን አስተሳሰብ በታዳጊዎቹም በህብረተሰቡም ውስጥ ለማስረጽ በዚህ አይነቱ ለየት ያለ ፕሮግራም ለማቅረብ ሞክረናል። እና ለምንድን ነው ይህንን የምናደርግበት ምክንያት እንደምታውቂው የኢትዮጵያ ፖፕሌሽን በጣም ወጣት ነው። ወደ 42% የሚሆነው በወጣት የተሞላ ነው። እነዚህ ወጣቶች ደግሞ በተለይ ሴት ልጆች ስታቲስቲክሱ እንደሚያሳየው አብዛኛዎቹ ትምህርት ቤት አይሄዱም። በ15 ዓመታቸው ከአምስት ሴት ልጅ ብትኖረም አንዷ በ15 ዓመቷ ታገባለች። ብዙ ሰዓት ዶሜስቲክ ቾር አለባት። ስለዚህ ኢትስ ኖት ኦንሊ ዘ ኮሚኒቲ እኛ ሴቶቹ ራሳችን ለራሳችን የምንሰጠው ዋልዩ አመለካከት ምናምን መሻሻል አለበት። ከዛ ነው የሚጀምረው። ስለዚህ ያንን ለማድረግ ከታች ጀምሮ ማስተማር አለብን። እነሱን ጠንካራ አድርጎ የሚያሳይ ፕሮግራሞች መቅረጽ አለብን። ጥቁር ሴት ልጆች ጠንካራ ሆነው ችግር ሲፈቱ እያዩ የሚያድጉ ልጆች የተሻለ ሰው እንደሚሆኑ፣ የተሻለ ችግር ፈቺ እንደሚሆኑ ጥናቶች በብዛት ያሳያሉ። ስለዚህ እዛ ላይ አስተዋጽኦ ማድረግ አለብኝ በሚል ያንን ነው የምሰራው።
ምን ያህል ለውጥ እናመጣለን ብላችሁ ነበር የተነሳችሁት? አሁን ደግሞ ምን ያህል ለውጥ አምጥታችኋል? የት ጋር እንዳላችሁ እንደው እንድትነግሪኝ ብዬ ነው።
ለውጥ እንግዲህ በብዙ መልኩ ነው የምናየው። አንድ የእውቀት ለውጥ አለ ወይ? ምን አይነት የእውቀት ለውጥ እናመጣለን? ለምሳሌ ያላቻ ጋብቻ መጥፎ ነው፣ እንደነዚህ አይነት ፋክቶችን ማወቅ አለ። ከዛ ደግሞ የባህሪ የአስተሳሰብ ለውጥ የምንለው ደግሞ አለ። እሱ ጊዜ የሚወስድ ነገር ነው። እኛ ብቻ የሰራ ነው ስራ ትልቅ ለውጥ አውጥቷል ለማለት አይደለም። ይሄ እንደዚህ አይነት ስራዎች የህብረተሰብ የብዙ ሰዎች ስራ ጥርቅም ነው። ለምሳሌ የእኛን ፕሮግራሞች ያዩ ልጆች እና የእኛን ፕሮግራም ያላዩ ልጆች የእውቀት ሌብላቸው ሲመዘን በግማሽ ያክል ይበልጣሉ፣ በእጥፍ እንደማለት ነው። ስለዚህ ያ የሚያሳየን ምንድን ነው? ፕሮግራማችን እስከደረሳቸው ድረስ እነዚህ ታዳጊዎች የእውቀት ደረጃቸው ከፍ ይላል። የእውቀት ደረጃቸው ደግሞ በስቲም ባደረገ ቁጥር የአመለካከት ለውጣቸው እያደገ ይሄዳል ማለት ነው። ስለዚህ እነዚህ ያው በጣም በረጅም ጊዜ ጥናት 10 ዓመት 15 ዓመት ደግሞ ወደኋላ እየተመለስን በዚህ አይነት ፕሮግራም ያደጉ ልጆች እንዴት ነው ትዳር ሲይዙ ማኔጅ ሲያደርጉ ከቤታቸውም በስራ ቦታ ያላቸው ኢምፓወርመንት እንዴት ነው እያለን እየሰራን እንሄዳለን ማለት ነው። ግን ሶፋር አሁን በምናደርጋቸው ጥናት ሪሊ የእውቀት ደረጃቸው ከፍ ብሏል። ደግሞ እንዳልኩሽ በእጥፍ ልቀት አሳይተዋል ካላዩ ልጆች።
የተባበሩት መንግስታት ዛሬ ባወጣው ጽሁፍ መሰረት 1.1 ቢሊዮን ሴት ልጆች ከአዳዲስ ቴክኖሎጂ ፈጠራዎች ጀምሮ በተለያዩ ቁልፍ ሙያዎች ላይ ከፍተኛ ሚና በመጫወት ላይ ይገኛሉ። ሴት ህጻናትን ከሚደርሱባቸው የተለያዩ ችግሮች ለመጠበቅ አቅማቸውን ማጎልበትና ለስኬት ማብቃት የሚለው ቃል መሪ ዓላማ ሆኖ ዛሬ ያዳጊ ሴቶች ቀን ተከብሯል።
አሁን ዲሞክራሲ በተግባር
በካሊፎርኒያ ሳን በርናንዲኖ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የህግ ጠበቃው ፕሮፌሰር አለማየሁ ገብረ ማርያም በኢትዮጵያ የሰብአዊ መብቶችን ይረግጣሉ ባሏቸው የመንግስት ባለስልጣናትና ተባባሪዎቻቸው ላይ ብቻ ያነጣጠረ የዩናይትድ ስቴትስ ማዕቀብ እንዲጣል ለፕሬዝዳንት ዶናልድ ትራምፕ ደብዳቤ አቅርበዋል። ሰሎም ክፍሌ ከኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ከአቶ መለስ ዓለም ያገኘውን ምላሽ አካቶ ተከታዩን ለምሽቱ ዲሞክራሲ በተግባር ዝግጅት ይዟል። ፕሮፌሰር አለማየሁ የደብዳቤውን ይዘት በማስረዳት ይጀምራሉ።
እንግዲህ የኔ ደብዳቤ መሰረቱ ምንድን ነው? በደቡብ ሱዳን ላይ ያተኮረ ማዕቀብ የአሜሪካ መንግስት ባለፈው ሳምንት አድርጎ ነበር እና በዛ መሰረት በማድረግ በዘህዋት ወይም ዘራፊ ህዋት በተባለው ኢትዮጵያ ላይ መንግስት ነኝ ብሎ የተቀመጠው ላይም ማዕቀብ እንዲደረግበት ታርጌትድ ሳንክሽንስ ይባላል፣ ወይም ያነጣጠረ ማዕቀብ ያተኮረ ማዕቀብ እንዲደረግበት ነው። ለዚህም መንስኤ ያደረኩት ዘህዋት የተባለው ድርጅት በግሎባል ቴሮሪዝም ዴታቤዝ የሚባለው ወይም የአሸባሪዎች ድርጅት የሚባል መዝገብ ውስጥ በአሸባሪነት የተመዘገበ ድርጅት ነው። እንደውም ባለፈው አመት ውስጥ በአውሮፓ አቆጣጠር በነሐሴ 16 ላይ ቡሬ የሚባል ቦታ ምዕራብ ጎጃም ላይ የህወሀት የሚባለው ድርጅት አሸባሪነት መፈጸሙን በዚህ ዓለም አቀፍ መረጃ መሰብሰቢያ ላይ ተመዝግቧል። ስለዚህ አሁን በአሜሪካን መንግስት የውጭ ፖሊሲ አመራር ወይንም አሜሪካ ፈርስ አሜሪካ ትቅረም እንደማለት ነው፣ በዛ ላይ የሚከተሉት ወይንም የትራምፕ አስተዳደር የሚከተለው መምሪያ ሰብአዊ መብትን ዋና መርህ አድርጎ ለመከተል እንደተደራጀ ይጠቅሳል። ይህም ደግሞ የአገሪቱ የገንዘብ ሚኒስቴር ለምሳሌ ትሬዥሪ ዲፓርትመንት የሚባለው አፍሪካም ሆነ በሌላም ቦታ ህዝብን ሰላም የሚነሱ በህዝብ ላይ ተቆቃ የሚፈጽሙ ሰብአዊ መብት ላይ ረገጣ የሚያደርጉ አገርን ሰላም የሚነሱ እነዚህን የመሳሰሉትን አገሮች በሙሉ በጥብቅ እየተከታተል አስፈላጊውን እርምጃ እንወስዳለን። ይህንን የምናደርገው ምንድን ነው? አሜሪካ ትቅደም የሚለው መምሪያችን የሰብአዊ መብትን ወደ ላይ ከፍ ስለሚያደርግ ነው። ስለዚህ ይህንን መሰረት በማድረግ ለፕሬዚዳንቱ ብቻ አይደለም ለሌሎችም አመራሮች የጻፉት ደብዳቤ እዚህ ላይ ተመሰረተ ነው።
ደብዳቤው በኢትዮጵያ መንግስት ተፈጽመዋል ላሏቸው የመብት ጥሰቶች በማስረጃ የተደገፈ ነገር ያቀርባል ካለ ቢያብራሩልኝ።
እንዴ በደም በዝርዝር ማስረጃ ነው ያቀረብኩት። አንደኛ ያው አሁን ባለፈው አመት በኢሬቻ ባለ ላይ ተፈጸመው በብዙሃን መጨፍጨፍና መገደል ላይ የተመሰረተ ነው። የዘዋት መንግስት የሚለው ምንድነው? ወደ 52 ሰዎች ነው የሞቱ ነው የሚባለው፣ ግን የተረጋገጠው ቁጥር ከ1000 በላይ ይበልጣል። ይሄንን ደግሞ ከደቡብ ሱዳን ጋር ስናነጻጽረው በጣም ተመሳሳይ ነው የሚሆነው። የዚህ አይነት እልቂትና ጭፍጨፋ የተደረገው በኢሬቻ ላይ አንደኛው ማስረጃ እሱ ነው። ሁለተኛ 1997 ወይም 2005 በአውሮፓ አቆጣጠር ላይ ምርጫ በነበረበት ጊዜ ከ1000 ሰው በላይ ቆስሏል፣ ተገሏል፣ እልቂት ደርሷል። እንደውም ራሱ የዘህዋት ምርመራ ኮሚሽን ብሎ የፈጠሩት ጥፋቱንና ወንጀሉ ማን ላይ እንደሆነ እነሱ ላይ ቁልጭ ባለ መንገድ አስቀምጦታል። ሌሎችም ደግሞ በ2003 በአውሮፓ አቆጣጠር ጋምቤላ ላይ የተደረገው ከባድ ጭፍጨፋና በዛ ላይ ያለቁት ሰዎችም ማስረጃ ሰፋ ብሎ ቀርቧል። አሁን በቅርቡ ጊዜም ቢሆን በአምቦ ላይ ብዙ ወጣት ተማሪዎች መሬታችን አይነጠቅም፣ መሬታችን አይወሰድም ብለው ድምጻቸውን ብቻ ስላሰሙ የእነሱንም መጨፍጨፍ እዛ ላይ ጠቅሻለሁ። ደግሞ አሁን አማራ ክልል እያሉ በሚጠሩትም ላይ ደግሞ እዛዋት የፈጸመውን ሰፋ ያለ እስከ ዘር ማጥፋት የሚደርስ አይነት ወንጀል የፈጸመውንም በሙሉ እዛ ላይ አሳቅፌ መዝግቤዋለሁ።
በመጨረሻም ፕሮፌሰር አለማየሁ በደቡብ ሱዳን ሰላም ለማምጣት ማዕቀብ መፍትሄ ሊሆን አይችልም ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር ባሳለፍነው ሳምንት አጋማሽ ላይ አስታውቋል። ይህ ደግሞ በኢጋድ አባል ሀገሮች ሲንጸባረቅ የቆየና ተቀባይነት ያገኘ አቋም መሆኑን ተገልጿል። እርስዎ ለዩናይትድ ስቴትስ ፕሬዚደንት የጻፉት ደብዳቤ ግን በአዲሲቱ ሀገር ደቡብ ሱዳን በሕዝቦቿ ላይ የሰብአዊ መብቶች ጥሰቶችን የፈጸሙ የተባበሩ በግድያና መፈናቀል እጃቸው ያለበት የመንግስቱ ባለሥልጣናት ላይ ብቻ ያነጣጠረ ማዕቀብ፣ በተመሳሳይ ሲሉ በገለጹት ኢትዮጵያ ባለሥልጣናት ላይ ብቻ ያነጣጠረ ማዕቀብ መደረጉ ጠቃሚ ነው ይላል። አንደኛ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው መግለጫ በተመለከተ ያለውትን አስተያየት ይስጡኝ። ሁለተኛም፣ እንዴት ነው በደቡብ ሱዳን የበጀ ማዕቀብ ለኢትዮጵያም ጥሩ ነው ያሉት?
እንግዲህ መጀመሪያ ኢጋድ የሚባለው ድርጅት ዋናው አንቀሳቃሽ የሆኑት የዘዋት ድርጅት አባሎች ናቸው። ይሄ የታወቀ ነው፣ የተረጋገጠ ነው። ኢጋድ እያሉ ያወራሉ እንጂ ስለ ራሳቸው ጥቅም ያወሩ ነው ይመስለኝ። ምን ማለት ነው? እዚህ ላይ ለምሳሌ እንደሚደርሰኝ መረጃ ከሆነ የዘዋት ድርጅት አባሎች በራሳቸው ስም ሳይሆን በዘመዶቻቸው፣ በሚስቶቻቸው፣ በሌላው በጓደኞቻቸው ስም እያደረጉ ከፍ ያለ የንግድ ሂደት ያካሂዳሉ የሚባል አነጋገር አለ። ይሄውም ደግሞ የእነሱ ጀነራሎች የመሳሰሉትም በእጃዙር ብቻ መንገድ ከባድ ጥቅም እንዳላቸውና እዛ እንደሚያካሄዱ መረጃ ይገልጻል። ሁለተኛ ነገር ደግሞ በደህንነቱ በኩል ካየ ነው ምናልባት ደቡብ ሱዳን ውስጥ ወይ ችግር ቢመጣ ወይም ምጥልቅል ቢመጣ አንድ ነገር ቢሆን ግብጽ የደቡብ ሱዳንን ተጠቅማ ወይም ኢትዮጵያ ተቃዋሚ ካሉ እዛ እየሄዱ አለመረጋጋቱን ተጠቅመው የዘዋትን አስተዳደር ኢትዮጵያ ውስጥ ይቃወማሉ የሚል የዚህም አይነት ነገሮች አሉ። ለእኔ ግን የምገመግመው ከሆነ እነዚህ የዘዋት ሰዎች የደቡብ ሱዳንን ኢኮኖሚ የሚያንቀሳቅሱት እነሱ ናቸው ነው የሚባሉ። ስለዚህ የግል ጥቅማቸው ጋር የተያያዘ ነው፣ በዛ ነው እንጂ የሚቃወሙት። እርግጥ የደቡብ ሱዳንን ሰላም መስፈን የሚቆረቆራቸው ቢሆን፣ ስለ ሀገሪቷ ሕዝብ የሚቆረቆሩ ቢሆን የዚህ አይነት ነገር አይናገሩም። ነገር ግን ሌላ ምን ይጠበቃል ከእነዚህ ሰዎች? ኢትዮጵያ ውስጥ የሚሰሩትን ስራ ከሆነ እዛም እንዲሰራ የሚያካሂዱ ጁባ ውስጥ ያለው መንግስት የሚሰራው እነሱ የሚሰሩትን ኢትዮጵያ ውስጥ የሚሰሩትን ነገር ነው የሚሰራው። ስለዚህ ሁለቱንም አያያዥ ለፕሬዚደንት ትራምፕ ልናገር የፈለኩት ምንድን ነው፣ ጁባ ያለው የሚሰራው እና ዘዋት የሚሰራው ስራዎች አንድ ናቸው። ስለዚህ ያነጣጠረ ማዕቀብ ቢደረግ ግን ሁለቱም ሊያዳምጡ ይችላሉ፣ ምክንያቱም በኪሳቸው መጣን ማለት ነው። ስለዚህ አሁን የጠቀስከው ነገር ስለ ኢጋድ ብለው የሚያወሩት ነገር ስለ ራሳቸው ጥቅም የሚያወሩ ነው ብዬ ነው የምገምተው።
ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ሳን በርናርዲኖ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የሕግ ጠበቃ፣ አመሰግናለሁ። አድማጮች የኢትዮጵያን መንግስት ምላሽ ማግኝቻለሁ። ፕሮፌሰር አለማየሁ በደቡብ ሱዳን መንግስት ባለስልጣናት ላይ ብቻ ያነጣጠረው አይነት ማዕቀብ በኢትዮጵያም አምባገነን ሲሉ በጠሩት መንግስት ባለስልጣናትና ደጋፊዎቻቸው ላይ ብቻ ያነጣጠረ ማዕቀብ እንዲጣል ይጠይቃሉ። ለዚህ ምን አስተያየት አለዎት ስለጠየቁት አቶ መለስ አለምን ነበር። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ይመልሳሉ።
የደቡብ ሱዳን ከተፈጠረ በኋላ ችግሩ ሰላማዊ መፍትሄ እንዲያገኝ ኢትዮጵያን ጨምሮ የኢጋድ አባል ሀገራት ጥረት ሲያደርጉ ቆይተዋል። አዲስ አበባው ስምምነት ተፈርሟል። ስምምነቱን ከመተግበር አንጻር ያጋጠሙ ችግሮች አሉ። ይህንን ችግር ለመፍታት የኢጋድ አባል ሀገራት መሪዎች ሰኔ 2009 ዓ.ም ማለት በተመሳሳይ አዲስ አበባ ውይይት ባደረጉበት ጊዜ የደቡብ ሱዳን መንግስት የጀመረው የብሔራዊ መግባባት ጉዳይ ተጠናክሮ እንዲቀጥል ትጥቅ አንግበው ዱር ቤቴ ያሉ ወገኖች የሰላም ጥረቱ አካል እንዲሆኑ እና የተኩስ ማቆም እንዲያደርጉ ውሳኔ አሳልፏል። የዛ ውሳኔ አንደኛው አካል የነበረው ደቡብ ሱዳን ላይ የሚጣል ማዕቀብ ጠቃሚ አይሆንም፣ እንዲሁም ችግሩን የበለጠ ያባብሰዋል የሚል ውሳኔ ነው ያሳለፈው። ያ ውሳኔ የኢትዮጵያ ብቻ ሳይሆን የሁሉም የኢጋድ አባል ሀገራት ውሳኔ ሆኗል። ከኢጋድ አባል ሀገራት በተጨማሪ ዓለም አቀፉ ማህበረሰብ የሚደግፈው ጉዳይ ሆኗል።
ፕሮፌሰር አለማየሁ ይህን አስመልክቶ ሲናገሩ ደግሞ የኢትዮጵያ ባለስልጣናት ይህን የሚሉት ለደቡብ ሱዳን ህዝብ ተቆርቁረው ሳይሆን ጁባ ውስጥ በተለያየ መንገድ ኢንቨስትመንት ስላላቸውና ትርምስ ቢፈጠር ተቃዋሚዎች በውጫሎች እየተደገፉ በዚያ አካባቢ መጠለያ ሊያገኙ ይችላሉ ሲሉ ፈርተው ነው ይላሉ። እስቲ በዚህም ላይ
እንግዲህ ለዚህ ጥያቄ መልስ መስጠት የሚያስፈልገው አድማጭ መረጃ እንዲያገኝ ማድረግ ስለሚያስፈልግ ነው። ከዛ ውጭ ፕሮፌሰር አልማርያም ባለፈው ጥቂት ዓመታት በርካታ ጽሁፎች ሲያወጡ ነበሩ። አንዳንዶቹ በጣም ኢትዮጵያዊነታቸውን ሁሉ እንድጠረጥር የሚያደርጉ ናቸው። ስለዚህ እሱን መመለስ አልፈለግም። አጠቃላይ ኢትዮጵያ መንግስት የአሁኑም ብቻ ሳይሆን ያለፉትም ሰርጥ ሱዳኑ ሰላም እንዲመጣ ጥረት ሲያደርጉ ቆይተዋል። በኢትዮጵያ በኩል የደቡብ ሱዳን ነጻ አውጪ ጦርና የሱዳን መንግስት መካከል የሰላም ስምምነት እንዲፈረም ጥረት ስታደርግ ነበር። ስምምነቱ ተፈርሞ ወደ ትግበራ ተገብቶ የደቡብ ሱዳን እንደ ሀገር ከቆመች በኋላም ተመሳሳይ የሰላም ጥረት ስታደርግ ነበርና አሁን ባለፉት ጥቂት ዓመታት ሲደረግ የነበረው በደቡብ ሱዳን የፖለቲካ ኃይሎች መካከል ያለውን ችግር ለመፍታት የሚደረገው ጥረት የዛ ጥረት አካል ተደርጎ የሚወሰን ይሄ የደቡብ ሱዳን ህዝብም መንግስትም የሚያውቀው ጉዳይ ነው። ብዙም የተደበቀ ነገር የለውም። ደቡብ ሱዳን ውስጥ ባለው ችግርና ጦርነት ምክንያት ከየትኛውም ሀገር በከፋ ሁኔታ የችግሩ ገፈት ቀማሽ ሆን ነው ኢትዮጵያ ናት። ኢትዮጵያ ሰፊ ድንበር ትጋራለች፣ የጋራ ህዝቦች አሉን። ደቡብ ሱዳን ውስጥ ባለው ችግር የተነሳ ተፈናቅለው ያስጠለልናቸው በመቶ ሺዎች የሚቆጠሩ የደቡብ ሱዳን ወንድሞቻችን አቶቻችን አሉ። የካለን ውስን ሀብት ላይ ነው እንዲጋሩ እያደረግን ያለ ነው። ስደተኞቹ በአካባቢ መኖራቸው በአካባቢው አየር ንብረት እና የአካባቢው አጠቃላይ ጸጥታ ላይ ራሱ ተጽዕኖ እንደሚያስከትል ከሙሩሌ ጋር በተያያዘ ያየነው ችግር አለ። በጸጥታ መረጋጋት ምክንያት የህገ ወጥ የጦር መሳሪያ ዝውውር ሊኖሩ ይችላሉ። አንዳንድ ጸረ ሰላም ኃይሎችም ይህንኑ ትርምስ ተጠቅመው ሰላማችንን ለማወቅ ይሞክራሉ። ስለዚህ በአጠቃላይ ደቡብ ሱዳን ውስጥ ሰላም እንዲመጣ ሌት ተቀን መንግስት የሚሰራው በመጀመሪያ ደቡብ ሱዳኖች ወገኖቻችን፣ ጎረቤቶቻችን ስለሆኑ ሰላምና መረጋጋት እንዲኖራቸው እንደ ጥሩ ጎረቤት እንደ በጎ ጎረቤት መስራት ያስፈልጋል። ምንም አይነት የሰላምና መረጋጋት ኢትዮጵያ ውስጥ ቢኖር ጎረቤትህ ችግር ባለበት ሁኔታ ላይ ዘላቂ ሰላምም ልማትም ማምጣት ስለማይችል ነው። ስለዚህ ደቡብ ሱዳኖች ሰላም እንዲሆኑ ጥረት እናደርጋለን። ለእነሱ ብቻ ተብሎ የሚደረግ አይደለም። ለኢትዮጵያ ሰላምና መረጋጋት አገሪቱ ለጀመረችው የልማት ጥረትም አስፈላጊም ስለሆነ ተደርጎ የሚወሰድ ነው።
አቶ መለስ አለም የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ፣ ለትብብሮ በጣም አመሰግናለሁ።
ሰለሞንና እንግዳውን ሌሎችንም የዝግጅት ባልደረቦችን አመሰግናለሁ። በ19ና በ22 ሜትር ባንድ እስካሁን እስከ ምሽቱ 4 ሰዓት ስናሰማ የቆየነው ፕሮግራም እዚህ ላይ አበቃ። ከእኛ ቀጥሎ የሚቀርበው የትግርኛ ፕሮግራም ነው። በእኛ በኩል ነገ ሐሙስ በ3 ሰዓት እስከምንገናኝ ከባልደረባዬ ሰለሞን ክፍሌ ጋር አዲሱ አበበ ነኝ። ደህና ደሩ።